ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 3 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ ወያኔ ለጥፋታችን ያጠመደብን ፈንጂዎች በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ እናሰማለን። በማስከተልም ከዚህ ቀደም በፍኖተ ተላልፎ የነበረውን ከተቃዋሚዎች ጋር ሲወዳደር ወያኔ የተባበረ ነው ቢባልስ በሚል ርዕስ የቀረበ ሐተታ፣ በመጨረሻም በማክሰኞ ምሽት ፕሮግራማችን ጀምረነው የነበረውን ማን ያውራ የነበረ በጥያቄና መልስ መልክ የቀረበውን ክፍል ሁለት እና የመጨረሻውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
በዩናይትድ ስቴትስ ኮንግረስ ምክር ቤት ድምጽ እንዲሰጥበት ከፍተኛ ጥረት ሲደረግበት የነበረው ኤችአር 128 የተባለው ሕግ ማክሰኞ ሚያዝያ 2 ቀን 2010 ዓ.ም ምረት ኮንግረሱ በድምጽ ያሳለፈው መሆኑ ታውቋል። ይህ የሕግ ረቂቅ ከሁለት ዓመት በፊት የቀረበው በኒው ጀርሲው የምክር ቤት አባል በክሪስ ስሚዝ ሲሆን ከ71 በላይ የምክር ቤት አባላት በባለቤትነት አቅርበውት ሊጸድቅ ችሏል። ኤችአር 128 ለተግባራዊነት የማስገደድ ኃይል ባይኖረውም በኢትዮጵያ ውስጥ የሰብአዊ መብት እንዲከበርና የፖለቲካ ሂደቱ ሁሉን ዜጋ እንዲያካትት የሚጠይቅ ሲሆን ንጹሃን ዜጎች በግፍ መገደላቸውን፣ ተማሪዎች፣ ጋዜጠኞች፣ የፖለቲካ ተቃዋሚዎችና መሪዎች መታሰራቸውን እንዲሁም ዜጎችን የገደሉ የጸጥታ ኃይሎች ያለምንም ተጠያቂነት መቀመጣቸውን የሚኮንን ሕግ ነው። ሕጉ በተጨማሪም የወያኔው የጸረ ሽብር ሕግና ደንብ ለፖለቲካ መጠቀሚያ መዋሉን፣ በሰላማዊ መንገድ ድምጻቸውን የሚያሰሙ ያገዛዙን ተቃዋሚዎችን የማፈኛ ስልት ሆኖ ማገልገሉን ይቃወማል። ከዚህ በተረፈ ሕጉ የአስቸኳይ ጊዜ አዋጁ እንዲነሳና እንዲሁም የተደረጉት ግድያዎች በተባበሩት መንግስታት ድርጅት አጣሪዎች አማካይነት ምርመራ እንዲካሄድባቸው የሚጠይቅ ሲሆን የሰብአዊ መብት መጣሳቸው በተረጋገጠባቸው የወያኔ ባለስልጣኖች ላይ የጉዞና የሌላ ማዕቀብ ይጥላል ተብሏል። የወያኔ ቡድን ዋሽንግተን ባለፈው አምባሳደሩ አማካይነት ሕጉ ጊዜውን ያልጠበቀና የማያስፈልግ መሆኑን በመግለጽ እንዳያልፍ ተማጽኖ የነበረ ሲሆን የወያኔ ውጭ ጉዳይ ሚኒስትር ሕጉ ከጸደቀ በኋላ ባወጣው መግለጫ ሕጉ የኢትዮጵያን ሉዓላዊነት የሚያዋርድ ነው ካለ በኋላ ወቅቱን ያልጠበቀና ተገቢ ያልሆነ ነው በማለት ኮንኖታል። የዋልድባ መነኩሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖትን ጨምሮ የሌሎች 114 ሰዎች ክስ መቋረጡን የወያኔ ባለስልጣኖች ይፋ አድርገዋል። ሁለቱን መነኮሳቶች ጨምሮ ክሳቸው ተቋርጦ ሁሉም በቅርቡ እንደሚፈቱም ተነግሯል። ቀድሞውንም ቢሆን መታሰር ያልነበረባቸው አባቶች መለቀቃቸው የሚያስደስት ዜና ቢሆንም አሁንም በአስር ሺዎች የሚቆጠሩ እስረኞች በየቦታው እየማቀቁ እንደሆነ ማስታወስ ያስፈልጋልም ተብሏል። የወያኔ አስቸኳይ ጊዜ አዋጅ ከታወጀ ጀምሮ የአምቦ ዩኒቨርሲቲ መምህር የሆነው አቶ ስዩም ተሾመና አቶ ታዬ ደንዳ የመሳሰሉ በእስር የሚገኙ ሲሆን በየቦታው ከአምስት ሺህ በላይ ወጣቶች በእስር በመማቀቅ ላይ መሆናቸውም ተነግሯል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ማክሰኞ ሚያዝያ 2 ቀን ባወጣው ዘገባ የእርዳታ ተግባርን አስመልክቶ ለሚቀጥሉት 8 ወራት በተግባር ሊውል የሚችል እቅድ ያወጣ መሆኑን ገልጿል። የተለያዩ የእርዳታ ሰጪ ድርጅቶች ባወጡት የጋራ እቅድ መሰረት በሚቀጥሉት 8 ወራት ለ8 ሚሊዮን የሚሆኑ ወገኖች የምግብ ነክ እርዳታ ተጠቃሚዎች እንዲሁም ለምግብ ዋስትና የሴፍቲ ኔት ፕሮግራም ተጠቃሚዎች እቅድ የያዘ መሆኑን ገልጿል። የምግብ እርዳታን አስመልክቶ በእርዳታ ማስተባበሪያ ድርጅት በኩል $182 ሚሊዮን የተመደበ ቢሆንም በተለያዩ ዙሮች የሚደረጉትን የምግብ እርዳታዎች ለማሟላት አሁንም ከረጂዎች ገንዘብ መጠየቅ ግድ እንደሚልም ተናግረዋል። ለምግብ ዋስትና ፕሮግራም $194 ሚሊዮን በአስቸኳይ የሚያስፈልግ መሆኑም ተጠቁሟል። የሞያሌ ተፈናቃዮችን አስመልክቶ ከወር በፊት ከሞያሌ ከተማና አካባቢው የተፈናቀሉ ዜጎች ቁጥር ከ48,000 በላይ መሆኑን ገልጾ በአሁኑ ወቅት ብዙዎቹ ወደ ቀያቸው የተመለሱ ሲሆን በኬንያ ውስጥ የቀሩት 9,000 ያህል መሆናቸውን ዘገባው አስፍሯል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የሱዳኑ ፕሬዝዳንት አልበሽር በአገሪቱ ውስጥ የሚገኙ ሁሉም የፖለቲካ እስረኞች እንዲፈቱ ያዘዙ መሆናቸውን የአገሪቱ ዜና ማሰራጫዎች ገለጹ። በትዕዛዙ መሰረት ምን ያህል የፖለቲካ እስረኞች እንደሚፈቱ ያልተገለጸ ሲሆን ሰዎቹ እንዲፈቱ የታዘዘው በአገሪቱ ውስጥ ብሔራዊ ውይይትና እርቅ እንዲፈጠር ለማመቻቸት ነው ተብሏል። በሱዳን የተቃዋሚ ኃይሎች መሪዎች አባላቶች በጸጥታ ኃይሎች በየጊዜው የሚታሰሩ ሲሆን ፍርድ ቤት እየቀረቡም የረጅም ጊዜ እስር እንደሚበየንባቸው ይታወቃል። ካለፈው ጥር ወር ጀምሮ በሱዳን ለኑሮ አስፈላጊ የሆኑ ዕቃዎች በመወደዳቸው ምክንያት በካርቱምና በሌሎች ቦታዎች ያሉ ነዋሪዎች ተከታታይ የሆነ የተቃውሞ ሰልፍ ሲያደርጉ መቆየታቸው ይታወሳል። በደቡብ አፍሪካ በስዌቶ ኦርላንድ ስቴዲየም ውስጥ ረቡዕ ሚያዝያ 3 ቀን ቁጥሩ በብዙ ሺህ የሚገመት ሕዝብ በተገኘበት ለውቋ ታጋይ ለዊኒ ማንዴላ የመታሰቢያ ስነ ስርዓት ተካሂዷል። ዊኒ ማንዴላ የሞቱት መጋቢት 24 ቀን 2010 ሲሆን በርካታ ደቡብ አፍሪካውያን ሀዘናቸውን ሲገልጹ ቆይተዋል። በሶሻል ሚዲያና በሌላም የመገናኛ መድረኮች ዊኒ አልሞተችም በብዙ ጥፍ ተተክታለች የሚሉ መፈክሮች ሲተላለፉ ቆይተዋል። ደቡብ አፍሪካ ገዥ ፓርቲ በተለያዩ ቦታዎች ለሚስ ዊኒ ማንዴላ የመታሰቢያ ስነ ስርዓቶች ያዘጋጁላቸው መሆኑን የሚታወቅ ሲሆን በቅርቡ ወደ ስልጣን የመጡት የሀገሪቱ ፕሬዝዳንት በአንደኛው የመታሰቢያ ስነ ስርዓት ላይ ባደረጉት ንግግር ዊኒ ማንዴላ ለሁላችንም የተስፋ ተምሳሌት ናቸው በማለት ለታጋዩዋ ያላቸውን ክብር ገልጸዋል። በአልጄሪያ አንድ ወታደራዊ አውሮፕላን መሬት ወርዶ በመከስከሱ ምክንያት በውስጡ የነበሩት 257 የሚሆኑ ወታደሮችና ቤተሰቦቻቸው በሙሉ የሞቱ መሆናቸው ታውቋል። አደጋው የደረሰው በአገሪቱ ደቡብ ምዕራብ በሚገኘው ከቡፋሪ ከአውሮፕላን ጣቢያ ሲነሳ መሆኑ ሲታወቅ ሕይወታቸው ካለፈው መካከል 10ሩ የአውሮፕላኑ አስተናጋጆች ሲሆኑ በርከት ያሉ የወታደር ቤተሰቦች መሆናቸውም ተነግሯል። የአደጋው መነሻ ምን እንደሆነ እስካሁን አልተገለጸም። የተባበሩት መንግስታት ድርጅት በዛሬው ቀን በሰጠው መግለጫ በማዕከላዊ አፍሪካ ሪፐብሊክ አንድ የሰላም አስከባሪ ኃይል በታጣቂዎች ሲገደል ሌሎች 8 የቆሰሉ መሆናቸው ታውቋል። የተገደለውም ሆነ የቆሰሉ ወታደሮች የሩዋንዳ ዜግነት ያላቸው ሲሆኑ ወታደሮቹ አደጋ የደረሰባቸው በዋናው ከተማ በባንጉይ ውስጥ ከታጣቂ ኃይሎች ጋር በተደረገ የተኩስ ልውውጥ መሆኑ ተነግሯል። ከሁለት ቀን በፊት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አባላት በታጣቂዎች ላይ ጥቃት ፈጽሞ የተወሰኑትን በቁጥጥር ስር መዋላቸውም ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
ያኒ ለጥፋታችን ያጠመደብን ፈንጂዎች በአሁኑ ጊዜ በወያኔ ጸረ ኢትዮጵያነት የማያምን ዜጋ ካለ ወይ ወያኔ ነው ወይም አገሩን አሳልፎ የሰጠ ተላላ ነው። ከመስረታው ጀምሮ ወያኔ ኢትዮጵያን ሊያጠፋ ተቃይንቶ በአገራችን ላይ ከነጥፋቱ የፈነዳብን ነው። ፍጹም ጸረ ኢትዮጵያ ኃይል አገር ገንጠሉልኝ ባይ አገርን ወደብ አልባ አድራጊ ህዝብን በጅምላ ጨፍጫፊ የወያኔን ማንነት ለማወቅ 27 ዓመት ባልፈጀም ነበር። ከመስረታውና የግንጠላ መርሃ ግብሩ መስራቾቹ ወሎ ጎንደርን ከለመሬት ሊለዩ የሐሰት ካርታ ሲረጩ ጀምሮ ጸረ ህዝብ ነው የሀገር ጠላት ነው ሲባል ቆይቷል። ችግሩ ሰሚ ጠፍቶ ጊዜ ይሰጣቸውን በርክቶ መጃጃል ሰፍኖ በላያችን ላይ ጊዜ አግኝተው እንዲሰፍሩብን መደረጉ ነው። ይህንን ስህተት መድገም ደግሞ በአገር ላይ ወንጀል መፈጸም ነው። ዙሪያችንን ስንቃኝ ወያኔ አገራችንን ያስገባበት ማጥ ይህ ነው የማይባል ነው። ተከበናል። አገራችንን ከጥቃት የሚከላከል ብሔራዊ ሰራዊት እንዳይኖረን አድርጓል። ወያኔ ቀደም ሁሉ በእቅድ የነበረን አባይ ላይ ግድብ የመስራት ጉዳይ እንደ አዲስ ግኝት አድርጎ በማቅረብና ውዳሴ መለስን በማስተራጨት አለበቂ ዝግጅትና ጥናት ሲነሳም በበኩላችን የእቅድ ወቅታዊ አለመሆኑን ወያኔ በዚህ ሰበብ ገንዘብ ሊዘርፍ መነሳቱንና ሌሎችም ተጨባጭ ምክንያቶችን አንስተን ችግር ቀፍቃፊ እቅድ ነው ብለን ነበር። ያልነውም አልቀረ፣ ቦንዱም ተበላ፣ ስራውም ተደናቅፎ በመዳከር ላይ ሲገኝ የግብጽን ጽኑ ጠላትነት ቀስቅሶ አስጊ ሁኔታ ውስጥ ከቶናል። ወያኔ በመካከለኛው ምስራቅ ባለው ግብግብም ከካታር ጎን በመሰለፉ ሳውዲና ሌሎቹ በአገራችን ተጻረው እንዲቆሙ ተደርጓል። ሳውዲና አጋሮቿ በጅቡቲም በኤርትራም በሶማሊላንድም የጦር ሰፈሮችን መስርተው ከበውናል። ሱዳን በፖለቲካ አቋም መስክ የጅዋጅዌ ሙያተኛ ብትሆንም ወያኔ የአገራችንን ለመሬት ስለሰጣት ከዚህ ዘረኛ አገዛዝ ጎን መቆሟ የሚቀጥል ነው። የ6 ቢሊዮን ዶላር ንግድም ከኢትዮጵያ ጋር ሆና ወደ መካከለኛው ምስራቅ ታካሂዳለች። በመተማም የስለላ ማዕከል መስርታለች። በጅቡቲ ያልሰፈረ የኢምፔሪያሊስት ጦር የለም ብንል ስህተት የማይሆንበት ደረጃ ላይ ደርሰናል። ቻይና በኢትዮጵያ የኢኮኖሚ ጥቅሟን ልታስጠብቅ ልትወረን የምትችል ናት። ወያኔ የአሜሪካንን ትዕዛዝ ለማሟላትና ገንዘብም ለማግኘት በሶማሊያ ያደረገው ጣልቃ ገብነትም ለኢትዮጵያ እንደማይጠቅም ተደጋግሞ ተነግሯል። ቀደም ብለን እንዳስቀመጥነውም የትግራይ የበላይነትን ህዝብ ጨፍጭፎ ሊያስከብር የተዘጋጀ በትግራይ ወያኔ ቁጥጥር ስር ያለ ጦር እንጂ የሰለጠነ ዘመናዊ የኢትዮጵያ ጦር የለንም። አስጊው የአካባቢያችንና ዓለም አቀፍ ሁኔታ እንዳለ ሆኖ ወያኔ በብሔርና ሃይማኖት ሊከፋፍለን ያጠመደብን ፈንጂ የከፋና መናቀም የሌለበት ነው። በመደበኛው ህግ ላይ የሰፈረው አንቀጽ 39 ኢትዮጵያን ብትንትን ሊያደርግ የተዘጋጀ ነው። ወያኔ ፌዴራሊዝም የሚለው የክልል ተቋሙ ህዝብን በብሔር ከፋፋይ በመሆኑ አገራችንን ሊሸነሽን የተዘጋጀ መሆኑ ምንም ጥርጥር የለውም። መገንጠል አለብን ባዮቹ እነ ሌንጮ አንቀጽ 39 ይቆይልን የሚሉት አለምክንያት አይደለም። ወያኔ ከስረ መሰረቱ ጸረ ኢትዮጵያ በመሆኑ የብሔር ብሔረሰብ ድርጅቶችን ፈልፍሎና ራሱን አቋቁሞ ቢያስኬድም ከሰሞኑ በርካታ የአማራ ድርጅቶች ውስጥ ወያኔዎች ተሰክስገዋል። ነገ እነዚህን ሁሉ ለግንጠላና ለርስ በርስ ግጭት ሊያስተማራ ማቀዱ ለማንም ሚስጥር አይደለም። የወያኔ ትልቁ ጸረ ኢትዮጵያ ፈንጂ የርስ በርስ ግጭትን አምጪ ክፍፍልን ማስፈኑና ወጣቱን ትውልድ ከፋፍሎና አናክሶ ለማስኬድ መጣሩ ነው። የሚራወጡት ጠባቦች ሁሉ አማራን እንረድባዮች ቀሸታሞች ሁሉ አማራ ይገንጠል ከኢትዮጵያ ሊሉን የተነሱት ጉዶች ሁሉ የወያኔ ተወዳጅ ልጆቹ ናቸው። በቀደደው ቦይ ፈሰው ባዘጋጀላቸው የክፍፍልና ጥፋት ቋት የሚገቡ ናቸው። ይህንን የወያኔ ፈንጂ የህዝብ አመጽና እንቅስቃሴ ሊያከሽፈው ተነስቶ ድልን ያገኘ ቢሆንም አሁንም ህዝባችንን ከፋፍሎ እርስ በርስ በማፋጀቱ ሴራ ወያኔ ጥርሱን ነክሶ በመንቀሳቀስ ላይ ነው። በዚህም ተባባሪ የሆኑት ግን ተቃዋሚ በሉን ወስላቶች እንዳሉ ለማንም ስውር አይደለም። ተያያዘ ደግሞ ሻቢያም የግንጠላ ኃይሎችን ሰብስቦ ለክፉ ቀን ዘመቻ ማዘጋጀቱ ለማንም ሚስጥር አይደለም። ዓላማችን ከኢትዮጵያ መገንጠል ነው ያሉ እነ ኦነግ፣ የኦጋዴኑ ኦብነግ፣ የሲዳማም ሳይቀር ወዘተ በሻቢያ ትዕዛዝ መሰረት ሊወነጨፉ ተዘጋጅተዋል። አቅሙ የለም ግን አገር ከተበጠበጠች ግርግር ለሌባ ያመቻል ፖለቲካ እንዲያራምዱ ማለት ነው። ከዚህም በተያያዘ ሌሎች ኢትዮጵያዊና ተቃዋሚ በሉን ባይ ቡድኖችና ግለሰቦች የባዕዳንን እቅድ ከግብ ሊያደርሱ በመራወጥ ላይ አሉ። አሜሪካም ግብጽም የሚረዷቸው ማለት ነው። እነዚህ ሁሉ ለምንፈልገውና ለምንመኘው ዴሞክራሲያዊ ሽግግር እንቅፋቶች ናቸው። አሜሪካ ምንጊዜም ቢሆን ፖለቲካዋ የወራሪና በዝባዥ ሆኖ የቆየ ቢሆንም ለህዝብ መብት ትቆማለች ብለው ሊደናገሩ የቆዩት ሁሉ ዛሬም ይህ ሐቅ አለመሆኑን መቀበል ተገደዋል። የአሜሪካ መሳሪያ ሆነው አገራችንንም ያጠፉና የጎዱ ግለሰቦችም ሆኑ ቡድኖች መቼም እንደማይጠቅሙ ግልጽ ሆኖ ሳለ በማግለል ፈንታ ሻለቆችና ምሁሮች የተባሉትን በትግል ጎራ አቅፈው ብዙ ጉዳት ያስደረሱብንም አሁንም እንዳሉ ግልጽ ነው። በዘመነ ደርግ ሰራዊቱን ከሻቢያ ወያኔ ጋር ሆኖ ለጥቃት ያጋለጠው ሻለቃ ዛሬም ታጋይ አማራ በሚል ጭምብል ሊያወናብር ተፈቅዶለት የሚያደርሰውን ጥፋትና ጉዳት ማጤኑ ይበቃል። ወያኔ ያጠመደልን ፈንጂ ከሁሉም ጎረቤት አገሮች ጋር ንክሻን ነው። በሰላም አብሮ መኖርን ስላፈረሰው ነገ በዚህ በዚያም ችግሮች ሊፈነዱብን ተጠምደዋል። የራሳችንን ህዝብ ከመከፋፈሉ ባሻገር ከግብጽም ከሱዳንም ከሶማሊያም ከአረቦቹም የሚጠብቀን ሰላም እንዳይኖር አድርጎ ይገኛል። ኢትዮጵያ ስትበጠበጥ ነጻ ትግራይ ማንንም ሳይነካት ትኖራለች የሚል ቅዠት ነው የና አባይ ስብሃት ትልም። ስለዚህም ኢትዮጵያ ጠንክራ እንዳትገኝ ወያኔ ባገኘው ቀዳዳ ሁሉ ሊጠቀም እየጣረ ነው። ከውስጥ ሆነው የህዝብን ጎራ የሚያተራምሱትን ማሰማርቶና ደግፎ በጥበትና ግንጠላም ሆነ በትምክህቱ ጫጫታ መጭ ያላቸው ይገኛል። ለመጨረሻው ሲዘጋጅም በዚያው ልክ ደግሞ ያለውን ለማስቀጠል አስመሳይ ለውጥን ለህዝብ ሊግት ሊያስውጥ በተቻለው ሁሉ እየዘመተ ነው። በዚህም የሚተባበሩት ሆዳሞች አልጠፉም። ድርድር ሽግግር ከጠራን እንሄዳለን ዋስትና ይስጠን ለውጥ መጥቷል ጊዜ ከሰጠን ስርየት ይመጣል ወዘተ ጫጫታ ሁሉ የዚሁ አካል ነው። የወያኔ ድርሰት መሆኑ ለማንም ስውር መሆን የሌለበትም ነው። ግን መሆን ያለበት አልሆን ማለቱ የተለመደ ነውና በተለይም ሆዳም መሆን በበዛበት አገራችን ወያኔ በዚህ ቧልቱ ሊያሽከረክረን የቻለበት ሁኔታ ይታያል። ለአጭር ጊዜ እንደሚሆንና ተጃጅለው ራሳቸውንም ያጋለጡትም ከማጡ እንዲወጡ ምኞታችን ነው። የወያኔ ፈርጀ ብዙ ፈንጂዎች ጉዳት ለማድረስ ሁለት ሁኔታዎች እውን እንዲሆኑ ይፈልጋሉ። አንደኛ የህዝብ እርስ በርሱ መከፋፈል እውን ሆኖ መቀጠሉ፣ ሁለተኛ ከዚህ ሁሉ ተመክሮም በኋላ ስለ ወያኔ ማንነት የሚወናበድ ክፍል መኖሩ፣ ከጅብ ለቅሶ የሚገኙ አህዮች መብዛታቸው ማለት ነው። የሀገራችንን ሁኔታ የሚያውቀው በዚህ ሁኔታ የሚቃጠለውና መከራን የሚያየው ሰፊ ህዝብ ነው። በምቾት ኑሮ በሱፍ ከረባት ታንቀው ደልቷቸው በአገርም በባዕድም ነዋሪዎች የሚያውቁት አይደለም። ቢያውቁትም የሚገነዘቡትና ቦታ የሚሰጡት አይደለም። ከስርዓቱ ተጠቃሚዎች ወይም ተባባሪዎች ናቸው። ግፉና የኑሮ መከራና ስቃዩ አይመለከታቸውም። ደማቸው አልቆም ማለቱ ሳይሆን ፈሶም አያውቅም። አልፎላቸዋል ይላል የሀገራችን ሰው። አረም መንቀል ስር ሳይሰድ የተባለውን ዘንግተን ወያኔን ጊዜ ሰጥተን ስር ሰዶብናልና ጊዜ ስጡት ባዮች የገፈቱ ቀማሾች ባይሆንም ሰፊው ህዝብ ግን የወያኔ ግፍ አገዛዝ ሰለባ ሆኖ ቆይቷል። አንገት የተሰራው ዞሮ ለማየት በመሆኑ ያለፈው ቢቀር ባለፉት 27 ዓመታት የሆነውን በሚገባ ማጤን ግዴታችን ነው። እሾህ የሚነቀሰው በሾህ ነው። ወያኔ ያጠመደብንን የጥፋት ፈንጂዎች ሁሉ እናክሽፍ። ጸረ ወያኔው የጋራ ትግላችን ይፋፋም ይቀጥል። ድል ለኢትዮጵያ ሕዝብ።
ከተቃዋሚው ሲነጻጸር ወያኔ የተባበረ ነው ብንልስ? ይህ ሁኔታ ይታረም ነው ዋናው መልእክቱ። አዛውንት ይሉት እንደነበረ ሀቅ አንዳንዴ ከቆሶ ይመረራል፣ መዋጥ መቀበልም ያስቸግራል። መፍትሄው ግን ሀቅን መቀበልና ድክመትን ለማረም መነሳት መጣጣር ነው። ምኞትን መጋለብ ወደ ቀቢጸ ተስፋ ከመውደቅ የሚያድን አይደለም። ወያኔ ሊወድቅ ነው፣ ደካማ ነው፣ ተበታትኗል። ሁሉም ሀቅን ያራቁ ድምዳሜዎች ቢሆኑ በለጣ ወደ ተሳሳተ ድምዳሜ የሚጋልቡ አይደሉም። በአሁኑ ጊዜ ወያኔና ተቃዋሚዎች ሲተያዩ በተሻለ የህብረት ጥንካሬ ደረጃ ያለው ወያኔ ነው። ባልነበረማ አላይን ብዬ እንዳለው የገጠራችን ሰው ደስታው ባሳበደን ነበር። ራስን ወቅ፣ ጠላትን ወቅ፣ በአያሌ ጦርነቶች ብትገባ አቸናፊ ትሆናለህ ተብሏል። ሀቅ ነው። ጠላትን አለማወቅ ብቻ ሳይሆን ራሳችንን አለማወቅ መለያችን ሆኖ እያስቸገረን ነው። ወያኔ ጠላት ይሁን ወዳጅ መለየት አቅቷቸው ረክጦ ሲቀልልባቸው እንኳን ላንን ለያይ ተቃቅፈናል ሲሉ የተደመጡትን ማስታወስ ይቻላል። የወያኔ ህገ መንግስት ከሚቃወም ጋር መነጋገርም አልፈልግ ያለውን የለመደበት አድርባይም የምንረሳው አይደለም። የሀገር ጉዳይ መሆኑ ተረስቶ የሰንበቴ የመንደር ጥሊ መስል አውጣጭኛ አድርገን ታርቀን እንጓዝ ብለው ህልማቸውን እውን የመሰላቸውን አስተናግደናል። ዱላ ስንል መላ ብለው ትግላችንን ሊያደናቅፉ የተነሱትም መች ልንረሳቸው እንችላለን? ዛሬ ተቃዋሚ በሉን ከሚሉት ውስጥ ስንቶቹ ናቸው ከወያኔ ጋር ተሞዳምደው ሹመኛ ሆነው ወያኔ በታጋዮች ሬሳ ላይ ሲረማመድ አልሰማንም አላየንም ብለው ብርጭቆ ያጋጩ ሲሳሳቁ የነበሩት ስንቶቹ ጠባቦች ናቸው ከወያኔ ጋር በጸረ አማራው የዛር መስር ማጓራት ላይ የተሳተፉት ወደ ኋላ ማይቱ ጣት ለመቀሳሰር ሳይሆን በራሳችን ስህተት ምን ያህል ጠላትን እንዳጠነከር ነው ለመጠቆም ነው ዛሬም የወያኔ አንጻራዊ ጥንካሬ በህዝብ ጎራ ስህተትና ድክመት ላይ የተመሰረተ መሆኑ መካድ ከቶ ማይቻለም በየጊዜው የህዝብ ጎራ ኃይሎች ሊተባበሩ ሲጥሩ እንቅፋት የሆነው የሚጠበቀው ወያኔ ብቻ ሳይሆን የህዝብ ጎራንን ብለው አፋዊ አቋምን የሚይዙት ናቸው ገመናን ባደባባይ አለማስጣት የሚለው ፈሊጥ ሁሌም ግብዝነት ነው ባይባልም የራስን ድክመት ከራስ ደብቆ የሰጎን ፖለቲካን አላይም ስለዚህ አያዩኝም ማቀፉ ደግሞ ጉዳቱ ቀላል አይደለም የህዝብ ጎራ ያለውን ድክመት ወያኔ ጠንቅቆ ያውቀዋል ራሱም በፈጠራው አለበትና ስለዚህም የሚደበቅ ምስጢር የለም ወነቱ የነገር ከተባለ ደግሞ ተቃዋሚ ጎራው ራሱ ባደባባዩ ሚስጥሩን ማስጣቱና መለፈፉ የሚታይ ነው በየደረጃው የሚደረገውን መታዘቡ ብቻ ይበቃል ማለትም ጠላት የሚያውቀውን ሐቅ ከወዳጅ ከህዝብ መደበቁ ትርጉም አልባ ነው ወያኔን መታ ነው አደባየ ነው የሚሉት አብዛኞቹ ውሸታቸውን መሆኑ ወያኔ ያወቀ የሚደናገረው ለማመን ፈላጊው ህዝብ ነው ታዲያ ምን ተጠቀመ ማንስ ተጎዳ ጎንደር በነጻው ጮች ተያዘ ተብለንስ ተሰብከናል ነበር ባሁን ጊዜ በስም ደረጃ አያሌ ህብረት ተብዮች ወይም ትብብር በሉን ባዮች አሉ በራሳቸውም ሊተባበሩ አልቻሉ ሁሉም በየፊናው ያውም በደከመ ደረጃ የሚያደርገው መፍጨርጨር ዜጋን አደናገሩ እንጂ የህብረትን ክንድ አላጠናከረም ይባስ ብሎ አስተባባሪ ነን ብለው ብቅ የሚሉት ደግሞ ያውን በፍራሽ አሳዳሽ መርፌ ስር ያላለፉ በደም የቀላውን ሸሚዛቸውን ያላጠቡ ለሻቢያ ያደሩ ከወያኔም ጋር ሆነው ግፍ የፈጸሙ የቀይ ሽብር ወንጀለኞች የነበሩ ሆኑና ዜጋ አመኔታ ሊሰጥ አልቻለም አሰባሳቢና ተሰባሰብን የሚሉት ራሳቸው የሚነካከሱ ሆነው ሲያይ ዜጋ ደግሞ ተስፋ ቢቆርጥ ገንዘቡን ለግሶ ባዶ መና ሲቀርብ ቢበሳጭና ተስፋ ቢቆርጥ ዜጋ ግዳጁን ዘነጋ ተብሎ የሚወቀስ አይሆንም ወያኔ ክፍፍል ሲመጣበት ጠላቶቻችን ሊነሱብን ብሎ ቅራኔውን በተቻለ ሊያረግብና ተስማምቶ በጋራ ሌሎች የሚላቸውን ሊጋፈት ሁሌም ዝግጁ ሆኖ ታይቷል ዛሬም ይህ ነው የሚታየው ለዚህም ነው ከህዝብ ጎራ ወይም ተቃዋሚ ጎራ ይልቅ ወያኔ ይበልጥ የተባበረ ይመስላል ማለቱ ስህተትም አይሆነው ወያኔ ከበፊቱ ሲታይ ቢላላም ግቡን ለማድረስ ትብብር አለው እርስ በርሱ ተለጣፊዎቹንም እንደ መጋዣ ይነዳል ይጠቀምባቸዋል ቅጥረኞቹንም በተገቢው ድጎማ ይዟል ተጨባጭ ሁኔታ እያስቸገረው ቢደክምም ይህን ለመወጣት የሚያስችለው ትብብር በውስጡ ሊያሰፍን ሊቀጥል ችሏል ከዚህ አንጻር ግን የተቃዋሚውን ጎራ ስናይ ሁሉም በየፊናው የተከፋፈለበት ግን ስለ ህብረት የሚለፈፍበት ሁኔታ ሰፍኗል ወያኔ ለጠላቱ ሁሉ ጎራዴና እሳት ይዟል ለቀተኝነትን አያስተናግድም የተቃዋሚው ጎራው ግን በወያኔ ላይ የተሳለው ጎራዴውን መዘዘ ማለት አይቻልም ማዕቀብ ሲሉት ሸብረክ ይላል ወያኔ የሃይማኖት ተቋሙን ሲያጠቃበትም እንኳን ከወያኔ ጎን ይኮለኮላል በጥቅማ ጥቅም ከወያኔ የሚያያዘው ክር ብዙ ነው ከወያኔ ጋር መቆራረጥ እያቃተው ስናይ በአንጻሩ ደግሞ እርስ በርሱ መቀራረብም አልቻለም ከለታት አንድ ቀን ለህብረት ጥረት መክሸፍ ኢሃፓ ይወገዝ ነበር ድርጅቱ ግን በሉ በራሳችሁ ተባበሩ እስቲ ብሎ ገለል ካለ ጊዜ ጀምሮ ድክመት በማን ላይ ሊሳበብ መቻሉ ግልጽ አልሆነም ህብረት የጋራ መንግስት ወዘተ የሚሉት መርህ ተብለው የሚለፈፉት ቃላት በገብር በእንዴት ይታጀቡ ካለን ደግሞ በቅድሚያ ተቃዋሚ ነን የሚሉት በአገር አድን ትግል ጥረት ያለ አቋም ይዘው እርስ በርሳቸው ለመተባበር መረባረብ አለባቸው ማለት ነው የግን የታየ አይደለም የተደበቀ ገመና አይደለምና ሐቁ ይህ ነገር ከተባለ ተቃዋሚ ጎራው የሚነካከስበት ጉዳዮችና ጥንጥቦች ወያኔ በቅጥረኞች አማካኝነት ሰጥቶ እያባላው ነው የሁኔታ የህዝብን ጎራ ባዳክመው ኖሮ ወያኔ እለተሞቱ በፈጠነ ነበር የህዝብ ጠላቶችን ከመቅስበት ታጋይ አርበኛ የሚለው ልምድ ለዚሁ ውጥንቅጥ እየዳረገ ያለ መሆኑ ደግሞ የሚካድ አይደለም። ትልቁ ለወያኔ እየጠቀመ ያለው ክስተት ደግሞ ዜጎች የሀገራቸው ተጨባጭ ሁኔታ በበቂ መገንዘብና ማወቅ አለመቻላቸው ነው። ስገርም ልንል ብንገደድም ዛሬም የኢትዮጵያን ተጨባጭ ሁኔታ መረዳት ያልቻሉ ጥቂቶች አይደሉም። ኮንዶሚኒየም፣ የከተማ ባቡር፣ ፎቅ በፎቅ ሆነ ከተማው ወዘተ የሚሉ አሁንም አሉ። በማል ከተማ ውሃ ጠፍቷል፣ መብራት በፈረቃ ነው፣ ኮንዶሚኒየሙ ተብዬው ገምቷል፣ ስልክ አይሰራም የሚለው ሀቅ መስማትም ወይም መቀበል አይችሉም። የወያኔ ፕሮፓጋንዳና የሐሰት ጫጫታ ነው የሚያነጉዳቸው። አሊያም ለምን ድሃውን ታየዋለህ እንደሚሉት ጨካኞች አይናቸው ለሀቁ ዝግ ሆኗል ማለት ነው። ግማሽ ሚሊዮን ህዝብ መንገድ አዳሪ በሆነበት፣ የሆቴል ትርፍራፊ ጉርሻ ተብሎ በሚሸጥበት፣ የሀገር መሬት ለባድ በተሸጠበት፣ ህዝብ በተፈናቀለበት፣ በመራራ ሐዘን በተቀሰፈበት፣ ሲየል በሰፈነበት፣ ሀገር ከአረመኔው ወያኔ የሌለውን ጠባይ መጠበቅ ወይም አለው ብሎ መለፈፍ አውቀው ከሆነ ጸረ ኢትዮጵያዊነት፣ ባላዋቂነት ከሆነ ደግሞ አደገኛ ሞኝነት መሆኑ የሚያከራክር አይደለም። ወያኔ በየአምስት ዓመቱ ምርጫ ብሎ በሚደግሰው ተጨፈኑ ተሞኙ ድግስ ተሸትረው የሚንጋጉት ሁሉ የወያኔ ሰለባዎች ናቸው። ግን ሲጃጃሉ እድሜውን ያራዝሙለታል። የህዝብን መራራ ትግል ለመከለስና ለማዳከም ይጠቀሙበታል። ከወያኔ ጋር ለመተቃቀፍ የሚያደርጉትን መዋደቅ፣ እርስ በርሳቸው መግባባትና መቀራረብ በአያሌው በጠቀመ ነበር። የአገርን ህልውና በተመለከተ አለማወቅ ጥፋት ነው። አላወቅንም ነበር ደግሞ ይህን ጥፋት አይሰርዝም ወይም ማጠየቂያ ሆኖ አያገለግልም። አላወቅንም ነበር በሚል ለወያኔ ጀሌ የሚሆኑ ሁሉ ኃላፊነት አለባቸው። ማወቅ ግዴታ ነው፣ የሀገርን ህልውና ይመለከታልና። የራስንም ግዴታ ፈጣሪያችን በምንለው ላይ መጫኑም የሚያዋጣ አይደለም። ሃይማኖት ለግፍም ለፍርሃትም መደበቂያ ሊሆን አይገባምና ግዴታችንን፣ ኃላፊነታችንን መቀበል አለብን። ሌላ አማራጭ የለም። የተነሳንበት አብይ ጉዳይ ተቃዋሚው ጎራ ራስን ማጠናከር አለበት የሚል ጫና ለመስጠት ነው። ድክመታችንን ብንጠቅስ ብንተች በመሰረቱ ምን እናድርግ የሚለውን በጋራ ምላሽ ለመስጠት ችለን ጸረ ወያኔውን ትግል ለማጎልበት ነው። ጸረ ወያኔነን ብለው ግን ያለውን ስርዓት ባዕዳንን ሊያጠናክሩ የሚራወጡ አስመሳዮችን ማጋለጥ ማስወገድ ደግሞም ግዴታችን ሆኖ ይገኛል። ውስጣችን ሲጠናከር የወያኔ ይዘት ይላላል፣ ይደክማል። አለበለዚያ ምኞትና ተስፋን እየጋለብን ጥረታችን ሁሉ ከንቱ ይሆናል። ከባድ መስሎ የሚታየው ይህ የመተባበርና በወያኔ ላይ የመነሳት ትግል በእርግጥም ከባድና የማይቻል አይደለም። ፍላጎቱ ካለ፣ ወኔው ካለ፣ በወያኔ ላይ የከረረ ጥላቻ ካለ፣ ሀገር ወዳድነታችን ሁሉን ከበለጠ፣ ካለፈው ትውልድ ጀግንነት እንዳንማር ደንቃራ የሆኑትን ማሸነፍ ከተቻለ ጸረ ወያናዊ ትግላችን ይፋፋ።
ይቅርታ፣ አዎ ይቅርታ፣ ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ፣ የሕፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እና ሰሬሳው ላይ እንድትቀመስ ያደረ እያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋ ከሚያፈሰው ደም ከሚያጠፋው ነፍሳት የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ልርፍለት አው ልባችንን ወጋው ሆኖ ልርፍለት እኮ ከወያኔ በልጥኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው እና ይቅርታ ጠይቁ አዘረ አቀፈ አፈረጠም ጣለ አረዳ ታረደ ቢላ ማቀበለ ተሸማ ምነጠቀ ጥርጫ ተካፈለ እጅና እግሮቹ በንጹሃን ወጀም እስከራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እና ይቅርታ ጠይቁ ሆኖስ ከተገኘም የውያኔ ሽበት ሞራ ፎጣ መጣይቆ አይቀርም ይጨለማ ገፎ ብርቅን ሲመጣ ይቅርታ እንጠይቅ እስከመቼ ድረስ ወያኔ ሲያል ምንም ፈጭ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረው ወገብ ላይ ቆማችሁ እኮ እስከመቼ አስሮና ቀጥቶ በሳት ይያጋየ ጆሮአችሁ እየሰማ አይናችሁ ይያየ እስከመቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደጠመኔ እሪያ ለዚህ ለበሰበሰ ባራቱም ማዘን በቃ የተባለው የፋሽስት ጥርቅም እንኳንስ ለናንተ ለራሱም አይደቅም ይቅርታ ጠይቁ አሁን ጠይቁ እናንተ ባሪያ ሆናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓቱ ከፈኑ የጅብ ቆዳ ከሆነው ወያኔ አይነ ላፈር ብሎ በሸሽ ነው ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛ መጅብ ጥላ ወያኔ ከምኑት አረምን አይናውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደዝም ጎራ ፈጥሮ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ኧረ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው አውዝ በማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት ወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ ከህዝብ ጎን አብሩ አብራችሁም ሳሉ አሁን ነው ጊዜያችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝቡ መዛመድ አንድ ሜትር ተኩል ከብ ሳይሆን ወደመድ አሁን በጨለማው ከህዝብ ወግናችሁ የናረብኔ በቃ ካላላችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀልዳ ቀልዱን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ ማይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከመቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመሪ ይቅርታ እንጠይቅ አሁ ይቅርታ ጠይቁ Thank you.
مانيورا ينبرا باتياكي النملس ملكي كرباء كفل هلت تاريكن يميرسا ستتني دقمال تبلوال ያለፈውን በማስተዋስ የቂም በቀልን ቁስል ለማመርቀዝ አይደለም ወየኒና መሰሎቹ ያጼ ምኒልክና የነፍጠኞች ወንጀል በሚል ህዝብን በመጥፎ ሊበክሉና እርስ በርስ ሊያጣሉ ሲጥሩ ታዝበን ነበር ናሶሳ በደኖና አርባ ጉጉናቸው የፍጅት ውጤቶች ከታሪክ ግን ጥሩ መማር ይቻላል ያኔ ታሪክ ገንቢ ቅርስ ይሆናል ራሳቸው አነገብነው የሚሉት የቀኝና የበዝባዥ ርዕዮት ማጠየቂያው ከፈረንጁ ያልሆነ ይመስል ለህዝባዊ ለውጥና ለሀገር ሲል የታገለው ያ የካቲቱ ጀግና ትውልድ ለባዕድ ርዕዮት እጅ ሰጠ ብለው የሚተቹት ክፍሎች ያልገባቸው ነገር ቢኖር ታጋዩ ትውልድ የውጭ ወራሪን ታግለው ባርበኝነት የሙሶሎኒን የጣሊያንን ጦር መመለሳቸው ምንኛ እንደቃኘው ነው ያለፈው ታሪክና ጀግንነት አዲሱን ትውልድ ጀግና አድርጎታል ያኔ ካቲቱን ትውልድ ገድል ግን ካጼውም ከደርጉም አብረው በልተው ከወያኔ ማዕድ ቀረቡ የታሪክ አተዳዎች ሲያጎድፉት እየታዘብን ነው መስዋዕትነትንና ጽናትን ስለሚያክቸለችሉ ለሀገር መታገል ሞኝነት ወይም የከተማ ወጣቶች እንደሚሉት ፋራነት ሆኖ ሆድን ማስቀደም ግለኝነትን ማንገስ ግን ብልህነት ተባለ ያገርም ዋጋዋ ረከሰ በጎ ባህል ተንቆ የባዕዱ ብልሽት ታቀፈ በስልጣን ያለው ቡድን ደግሞ ባለጌ ዋልጌ በሙስና የተጨማለቀና ስነ ምግባር የሌለው በመሆኑ የድንጋይ ሐውልትን አክሱም አስገባው ሲል በሌላ በኩል ደግሞ ያገርን ታሪክ በመቶ ዓመት ወስኖና በርዞ ለማጥፋትና ህዝብን ቅርሳል ባለማድረግ ባለው አቅሙ ይፍጨረጨራል የያባ የትግል ታሪክ የህዝብ ቅርስ ነው ጀግኖች የደሙለት የተሰውለት መከራ የተቀበሉለት ታሪክ ነው ልጆቿ በቀይ ሽብር የተፈጁባት ወላጅ ወንድም እህቱ በቀበሌና በማከላዊ በደርቅ እስር ቤቶችና ማጎሪያዎች በስየል ተጠብሰው የሞቱበት ሁሉ የሰራተኛው ቀን ሰማት የተረሸነው ሰርቶ አደርና የብቻናና ሌሎች ቦታዎች አርሶ አደር ወገኖች ወዘተ ወዘተ ሁሉ የዚህ ታሪክ ባለቤት ናቸው ህዝብ ሞቶ አልቀምና ይህ የጀግኖች ታሪክ ደግሞ በከይሲዎች ተበርዞ ከቶም ሊጠፋ አይችልም ይህን ለማረጋገጥ በበኩላችን ማንያውራ የነበረን በመቀጠል ሐቁን ማስፈሩን ተያይዘነዋል ያፓ ወጣቱን አስጨረሰ የሚሉ ከሳሾች አሉ። ለዚህ ድርጅቱ ምን መልስ ይሰጣል?
ለተቀማጭ ሰማይ ቅርቡ ነው ማለት ይቻላል በመጀመሪያ። ትግል የቀሚስ ጥበብ አሳምሮ መስፋት አይነት አይደለም። መደቦች ግብግብ ነው። ጥቅሞች የሚፋጩበትና አንዱ ሌላውን ለማሸነፍ የሚዋደቅበት ነው። ስለዚህ አለመስዋዕትነት ትግል የለም። ይደላቸው ሀገር ሰላም ነው ሲሉ በዚያን ወቅት ደግሞ ያልደላው እየተሰቃየ እየሞተ እንዳለ ማወቅ ያሻል። ዛሬ የመለስ ሟች ነገድና ጀሌዎቹ በሸራተን ሆቴል በጅምላ ሲፈነድቁና ሲደሰቱ ብዙ ሺዎች ደግሞ የሚበሉት አጥተው በመንገድ አዳሪ ሆነዋል። ወንጀሉና ግድያው ቀጥሏል ማለት ነው። የያብቃ ብሎ ህዝብ ሲነሳ ኢትዮጵያን በአምባገነንነት የሚመራው ቡድን በፍቅር ሊይዛቸው መጠበቅ የለበትም። የመለስ መንጋም ቢሆን አፉን ሲከፍት ለፈገግታ ሳይሆን የእባብ መርዙን በህዝብ ላይ ሊከፋ ነው። ገዢ መደብ ወይም ቡድን በሰላም አልትግል ስልጣኑን አይለቅም። ቢያንስ በኢትዮጵያ ልናየው ያልታደልነው ክስተት ነው። ስለዚህም ለውጥን የሚፈልግ ህዝብ ለትግልና ለመስዋዕትነት መዘጋጀት አለበት። ያፓ ውድ አባላቱን ሞቱ ብሎ በግድየለሽነት አልማገደም። መሪዎቹ አባሉን በዚህ መንገድ ጎዱት እንዳይባል ደግሞ የኢሃፓ አመራር አባሎች ለመስዋዕትነቱ ግንባር ቀደም ሆነው አልፈዋል። ወያኔን ሲታገሉ እንኳን የተሰውት ወይም ተይዘው ደብዛቸው የጠፋው ጥቂት አይደሉም። ድርጅት ከታገለ መስዋዕትነቱን ይከፍላል። ካልታገለና ጠባይ አሳምሮ ገዢው ሳስቆጣ ከቀጠለ ደግሞ የሚደርስበት አደጋ ይኖራል። ታገልኩ ቢል ዛሬ እንደምናያቸው አንዳንድ ተቋሚነን ባየሱቅ በደረቴ የአንድ ወይም ሁለት ሰው ቡድኖች መሳቂያ ይሆናል። ድርጅት ሲታገል አላቀሙ ነው። መንግስት ስልጣን የጨበጠ ቡድን በገንዘብም በጦር መሳሪያም የደረጀ ነውና የጣሊያን ወራሪ ጦር በዘመናዊ መሳሪያ የደረጀ ተዋጊ አይሮፕላን የነበረውና የመርዝ ጢስ የመበተንም አቅም የነበረው ነበር። በጦር በጋሻ በቃታ ብረት ነው አርበኞች ጠምደው ምሱን ያቀመሱት። አያሉ ፈረንሳይና አሜሪካም በቬትናም ሽንፈትን ቀምሰዋል። ኃይል የህዝብ ነው፣ ግን ይህ በመራራ ትግል እስኪረጋገጥ ጠላት የሆነው ወራሪ ወይም ጨቋኝ ኃይል አለውና ትግል የሚገጥመው ድርጅትና ህዝብ ቢያንስ በአቅም ጊዜያዊ ድክመት ይታይባቸዋል። መጋፈጥ ይገደዳሉ ማለት ነው። ተማሪዎች መሬት ላራሹ ብለው ሲሰለፉ ዱላም ለላም ቀምሰዋል። ከዱላ ወደ ጥይትና ህይወት ማጣትን ተኪዷል። አላቅማችሁ የሚሉ አሁን ድሃ ተማሪ ጃንሆይን ሊጥል እያሉ የሚያሾፉ ነበሩ። በደርግም ጊዜ የተለየ ክስተት አልነበረም። ባጭሩ ሊታገል የተነሳ ድርጅትና ህዝብ መስዋዕትነት አይቀሬ መሆኑን ማወቅ አለበት ማለት ነው። ኢህአፓ ትግሉ የሚጠይቀውን መስዋዕትነት ከፍሏል። ታገለ አታገለ እንጂ አላስጨረሰም። ራሱ በግለኪስ መልካ አመታት በፊት እንደገመገመው ግን በከተሞች ይካሄድ የነበረውን ትጥቃዊ እንቅስቃሴ የኃይል ሚዛን ለውጥ ግልጽ ሲሆን ማቆም ነበረበት ማለት ይቻላል። በጦር ሜዳ አዋጊ የሆነ አዛዥ ስህተት ሊፈጽም ይችላል። የአገሬ ሰው የመንደር አውደልዳ የሚለው በጦር ሜዳ አይውልምና ስህተት አይፈጽምም። ኢህአፓ አዲስ ድርጅት ስለነበረና ከሱ በፊት ሌላ ታጋይ ድርጅት ኖሮ ከዚያ ተመክሮ በመውሰድ ሊማር ባለመቻሉ ስህተቶችን ፈጽሟል። የትግል የታጋይ ስህተት ቸኮለ ከተባለም ለትግል እንጂ ለፓርላማ ወንበር አልነበረም። ደፈረ ቢባል ሹመት ለመቀበል ሳይሆን ጨቋኙን ለመታገል ነበር። በዚህም የትግል ሂደት ኢህአፓ ባዕዳንንም ያስገረመ ታሪክ ጽፏል። ዛሬም ሟቹን መለስ ቡድን አለመስዋዕትነት እናስወግዳለን የሚሉ ካሉ ደግሞ ይህን ተአምር ለማየት እድሜ ይስጠን ማለት ይቻላል። የማይሆን ነገር ነው። ለነገሩ ወያኔም ሻቢያም አላማቸውን ባንደግፈውም ከደረሱበት የደረሱት ዋጋ ከፍለው ነው።
ኢህአፓ ግን አላሸነፈም ከሚል ተነስተው ይሆናል የሚተቹት።
ስልጣን ከመያዝ አንጻር በርግጥ ኢህአፓ ለስልጣን አልደረሰም፣ ግን ኢህአፓ ብዙ ድሎችን ተቀዳጅቷል። የህዝብ ትግል ማየሉና ከዚህ መድረሱ ራሱ ከኢህአፓ የአመታት ትግልና ንቃትን ለማዳበር ካደረገው ያልተቋረጠ ጥረት ጋር የተያያዘ ነው። ኢህአፓ ለራሱ ስልጣን ፈልጎ የትንፍጩ ዱቄቱን አምጩ በሚል ታግሎ በነበር ደግሞ በሱዳንም በሶማሊያም በአረብ አገሮችም ሆነ በባዳን በአጠቃላይ ተደግፎ ማለትም ለነሱ አድሮ ለስልጣን በበቃ ነበር። ኢህአፓ የትግል ትምህርት ቤት ነበር፣ ዛሬም ነው። ኢህአፓ ያስተማራቸውና የቃኛቸው ናቸው ዛሬ መስመር ቀይረው ቢበላሹም የፖለቲካ ሀሁን ጨብጠው ሌሎች ድርጅቶችን አካሄድ የሆኑት። የኢህአፓ ትውልድ የዘመናዊ ፖለቲካ ጽንስ ሐሳቦችን የህዝብን ወሳኝነት መርህ፣ የድርጅትን አስፈላጊነትና ስልት፣ የእኩልነት መብት ወሳኝነትን ወዘተ ከህዝብ ያስተዋወቀ ነው። የኢህአፓን አደረጃጀትና ትግል በጥሞና የሚመሩ ብዙ ሊማሩ ይችላሉ። ዛሬ አሸነፍኩ ባዩ ወያኔ ተሸነፈ የሚለውን ኢህአፓን የሚፈራው ለምን ነው ብሎ መጠየቅ ያሻል።
ኢህአፓ ህዝብ አስጨርሷልና ህዝብ ይጠላዋል የሚሉም አሉ። ከዚህም ተነስተው ስሙን ይለውጥ ሲሉም ተደምጠዋል። ኢህአፓ ለዚህ ምን መልስ አለው?
የኢትዮጵያ ህዝብ ለኢህአፓ ፍቅርና አክብሮት እንጂ ጥላቻ የለው። የጭቆና አገዛዝ የግልጽና የስውር ጠበቆች በርግጥ ኢህአፓን ለማስጠላት ትናንትም ዛሬም ሲደክሙ እናያለን። ለዚህ ነው ኢህአፓ ያላደረገውን አደረገ ብሎ ሲዋሹ የሚደመጡት። ኢህአፓ ለህዝብ ብሎ የታገለ የህዝብ አገልጋይና የነበረም የሆነም ድርጅት ነው። ህዝብ ጠላቴ የሚላቸው ናቸው የኢህአፓ ጠላቶች። ህዝብ ወታደራዊ መንግስት ጠላው ታገለው፣ ኢህአፓ ከጎኑ ቆሞ ተሰዋ ትግሉንም አስቀጠለ። የወያኔን መንጋ ሰፊው ህዝብ አምርሮ ጠላው። ይህን ገንጣይ ቡድን ኢህአፓ ዛሬ ጅብ ከሄደ እንዲሉስ ባይሆን ገና በደደቢት ዳዴ ሲል ጀምሮ ታገለው። የህዝብና የኢህአፓ ፍላጎት አንድ ነው። ከህዝብ ፍላጎት የተጣላ ዓላማ ኢህአፓ ሊኖረው ከቶንም አይችልም። በስሙ ውስጥ ህዝባዊ ሲል በባዶ አይደለም። ኢህአፓ የሚለው ስም የትግል መለያ፣ የሚያኮራ ቃላትና ቅጥረኝነትን የሚያባንን ስም በመሆኑ ለምን መቀየር እንዳለበት ለኢህአፓ ግልጽ አይደለም። ይቀየር ባዮች ብዙዎች ከስሙ ጋር ያለውን ታሪክ ለመፋቅ ለመሰረዝ የሚፈልጉ ናቸው። ይህ ደግሞ ሊሆን የሚችል ጉዳይ አይደለም፣ ቢያንስ ይህንን ማድረግ ከትግሉ አንጻር አስፈላጊ እስካልሆነ ድረስ። ኢህአፓ በህብረት ከሌሎች ድርጅቶች ጋር ሲተሳሰር ህልውናው ባያከትምም በጋራው ስም ዙሪያ ነው የታገለውና ዛሬም እየታገለ ያለው። ለነገሩማ ወያኔም ኢሰፓም ስም ሆነው ዛሬም ኢሰፓ ነን ወያኔ ነን የሚሉ አሉ አይደል?
የህብረት ጥያቄ ከተነሳ ይቀር ኢህአፓ ህብረት አይፈልግም ወይም ከተባበረ እኔ የበላይ ልሁን ልቆጣጠር ብሎ ያስቸግራል ይባላል። ይህ ሐቅነት አለው?
ኢህአፓ ለአንዳንድ ሰበብ ፈላጊዎች ወይም ድክመታቸውን ደባቂዎች አመቺ ነው የሚሉት ይመስላል። የህዝብ ድጋፍ ሲያጡ ኢህአፓን ሻጠረን ይላሉ። ያቀዱት ሲበላሽ ኢህአፓን ይከሳሉ። ድርጅቱ ደክሟል ይሉና በዚያው አፍ ደግሞ ትንፋሻችንን ተቆጣጠረን ማለት ይቃጣቸዋል። የወያኔ ቡድንም ያው ነው። ኢህአፓ አለ እንዴ ባላፉ ለችግሩ ሁሉ ኢህአፓን በቀጥታና በእጅ አዙር እየከሰሰና እየወነጀለ አለ። ህብረት አፈረሰ የሚሉትም የዚህ አይነት ናቸው። ራሳቸውን መመርመር ሲያቅታቸው ኢህአፓን ይከሳሉ። ተቋሚ ሲነሳባቸውም የኢህአፓ ሰርጎ ገብ ብለው ይመነጥራሉ። ይህ በተደጋጋሚ የታየ ነው። ኢህአፓ ላይ ተመሰረተው ክስ መሰረተ ቢስ ለመሆኑ ተጨባጩ ሐቅ ምስክር ነው። ድርጅቱ ከተመሰረተ ጊዜ ጀምሮ ከሌሎች መሰል ኃይሎች ጋር በመለስተኛ ፕሮግራም ዙሪያ ለመተባበር ጥሯል። በአጼ ኃይለ ሥላሴ ጊዜ ኢብነ አግ ከሚባል ድርጅት ጋር ብዙ ሙከራ ነበር። ከአፋር እንቅስቃሴ ድርጅትም ጋር በየካቲት 66 ተሞክሮ ነበር። ደርግ ራሱ የህዝብ ጥሪ ሲያወጣ ኢህአፓ በደፈናው ዞርበል ሳይል ህዝብ እንዲመሰረት ሁሉን ኃይሎች ያፈናቀለና ያገለገለ መሆን አለበት ወዘተ ብሎ በዲሞክራሲያ ልሳኑ ምላሽ ሰጥቷል። እኔ ካለሁ ሌሎች ለምን አስፈልገው አላለም። ወያኔንም ለህብረት ጋብዞ ብዙም ሞክሮ ነበር፣ ግን ወያኔ መተባበር አልፈለገም። ከወያኔ ጋር ውጊያዎችም ከተደረጉ በኋላም ቢሆን የህብረቱ ጥረት አላቆመም ነበር፣ ግን ወያኔ የታክቲክ የስትራቴጂ ወዘተ ግንባር እያለ ተደናብሮ መያዣ መጨበጫ ስለጠፋ ሳይሆን ቀርቶ ያው ግጭቱ ቀጠለ። ከኢዴሃ ጋር በየጊዜው ህብረት ተደርጎ ውጤትም ተገኝቷል። በቶሮንቶ ካናዳም ህብረት ለመመስረት ከሜሶን እና ሌሎች ድርጅቶችም ጋር ኢህአፓ ተሰብስቦ ጥረታቸው ለባዕድ ባደሩ ቅጥረኞችና ምሁር ተብዮች ቢከሽፍም ቢዘገይም ኢዴሃቅ ማለትም የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ተቋቁሞ ለትግሉ ከፍተኛ አስተዋጽኦ አበርክቷል። ይህን ግንባር ከፍሎ የወጣ የደርግ ኮሎኔል በድርጊቱ ብዙ ጉዳት ቢያስከትልም ቅንጅቱ እስከ ቅርብ ጊዜ ታግሏል። በዚህ ቅንጅት ኢህአፓ ድምፁ ከሌሎች ድርጅቶች ጋር እኩል ነበር። ቅንጅቱ በራሱ ሂደት መቆምና በሌላ መተካት ነበረበት። ይህም ኢዴሃንን ለመመስረት የተደረገውን ጥረት ይመለከታል። ይህም ጥረት ሲጀመር ኢህአፓ በእኩል ተቀላቅሎ ድምፅም የሚወስነው በዲሞክራሲያዊ መንገድ ነበር። ኢህአዴግ ለመሰረተው ስብሰባ የቀረቡት ሰነዶች ኢህአፓ ይጻፋቸዋል ነበሩ። ውሳኔውም ሆነ በግልጽ በድምፅ ብልጫ የተወሰነ ነው። የኢህአዴግ አመራር በዋና መልኩ በአገር ቤት ነው። ኢህአፓ በህብረቱ ያሉት ወኪሎች እንደ ሌሎች ድርጅቶች ሁሉ ሁለት ናቸው። እነዚህ ሁለቱ ቀሪዎቹን አስምንቶቹን ተቆጣጥረው የፈለጉትን ያሰሯቸዋል ማለት መቼም የድርጅት መሪዎችን መናቅና ያልሆነ ነገር ማውራት ይሆናል። ከህብረቱ የወጡት ወደ ኢህአፓ ጣት የጠቆሙት ይህን ማድረጉ ለድርጊታችን ሽፋን ይሰጥልናል ብለው እንጂ ህብረት አፍራሽ ሆነ ለወያኔ የጠቀመውን እርምጃቸውን ማጠየቂያ ወይም ማሳሰቢያ ኢህአፓ ሊሆን አይችልም። ድርጅት ነን ብለው ግን እንደ በሳል ድርጅት መታገል አቅቷቸው ወያኔ የሚያምሳቸው ቡድኖች በቅድሚያ ራሳቸውን ማረም ማሻሻልና ተመክሮ ካላቸው መማር እንጂ ኢህአፓን መወንጀሉ አያዋጣቸውም። አንዳንዶቹ በፕሮግራማቸውና በእንቅስቃሴያቸው የህዝብን ድጋፍ ለማግኘት ከመጣር ይልቅ በተቋቋመው መንግስት በኢህአፓ ላይ መዝመትን ይመርጣሉ። ይህ ወያኔ ሊያስደስት ቢችልም ለነሱ በተጨባጭ የሚሰጣቸው ትርፍ የለም። ኢህአፓ ባይኖር ደጋፊና አባል በብዛት እናገኛለን ብለው የሚያስቡ ነበሩ አሉ። ይህ ግን ስህተት ነው። ኢህአፓ በተጨባጭ ልዩ ቦታ ይኑረኝ፣ ከሌሎች የተለየ የበለጠ ድምጽ ይገባኛል ወዘተ ብሎ አያውቅም። በመለስተኛ ፕሮግራም መሰረት ለመተባበር ፍላጎት የሚያሳየው ማንም አስገድዶት አይደለም። ጠላት ባልሆኑ ድርጅቶች ላይም ሰርጎ ገብ አይሰድም። ለነገሩ የብዙ ድርጅቶች ምስጢር እባካችሁ እወቁኝ በሚልበት ጊዜ እንጂ ሙያተኛ አሰራር መጠበቅን አስፍኖ ባለበት ጊዜ ላይ አይደለንም። የኢህአፓ አባላት በያሉበት ሁሉ ህብረትና ግንባርን ለማጠናከር ይሰራሉ። ይህ ደግሞ የሚጠበቅባቸው ነው። ኢህአፓ በስራው አለው ማለቱ አስፈላጊውን መዋቅርና የሰው ኃይል ማቅረቡ እንደጸጋና በጎ ነገር መወሰድ አለበት እንጂ በሌላ መተርጎም ፈጽሞ የለበትም። ኢህአፓ ነጻ ድርጅት መሆኑን መርሳት አያሻም። ህብረትን ካልፈለገ አልፈልግም ማለት ይችላል። በህብረት ስለሚያምን ግን ከሌሎች ጋር ሆኖ በጋራ ለመታገል የበኩሉን አስተዋጽኦ ያደርጋል። ማንም እንደሚያውቀው ደግሞ የኢህአፓ ትኩረት በትግሉ ላይ እንጂ የራሱን ጣዖቶች ፈጥሮ አምልኳቸው ክቡር መሪያችን ዶክተር ፕሮፌሰር ሊቀመንበራችን በሉልኝ የሚል አይደለም። ኢህአፓ የህዝብ ድርጅት አንዱ መለያ ትሁትነትና ራስን ከፍ ከፍ አለማድረግ ነው ብሎ ያምናል። ሐቁ ይህን ነገር ከተባለ የህብረትን ክንድ አዳክመው ኢዴሃቅንም ኢዴሃህንም ጎድተው ለወያኔ የጠቀሙት እነማን እንደሆኑ ህዝብ ጠንቅቆ ያውቃል።
ዛሬም ለቆጠኞች እንበረከክ የነጻነት ዋጋ ድንበር እስከዚያን በዘመን አትመርክ ግንባር ቅናሳየው ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ከጎም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነች ግንባር ክናሳየ ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባር ክናሳየ
ግንባር ክናሳየ።